ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ጳጉሜ 1 2016 ዓ.ም መሰናዶ ጀመረ። የዩናይትድ ስቴትስ እና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ
አንድ ሰው መፈት ግቤት ነጻ ነው ከተባለ በኋላ ያ ሰው ወዳ መለቀቅ አለ። በዛምንም መልኩ ሰው ማቆየት አግባብነት የለውም። አይደለም በግቤት ነጻ የተባለ በፍስ ሂደት ላይ ወይም በምርመራ ሂደት ላይ ያለ ሰው ከዋስትና የመውጣት ና ህገ መንግስታዊ መብት አለው።
ቀደም ሲል የሰማችኋቸው ከእስር የተፈቱት የኦሮሞ ነጻነት ግንባር አመራር አባላት ጠበቃ የሆኑት አቶ ቶሊ ባይሳን ነው። ዝርዝሩ በአብይ ርዕሳችን የሚከተል ይሆናል። የዩናይትድ ስቴትስ እና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ ዛሬ የተናገሩት በዘገባችን ውስጥም ተካቷል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት መሰናዶ እየመራው ኤደን ገረመው እስከ ምሽቱ 4 ሰዓት ድረስ አብሬያችሁ ቆይ ይሆናል። ንጉሱ ታምሬ ስርጭቱን ከስቱዲዮ በመሆን ያቀናብርልናል። ዋና አዘጋጃችን አሉላ ከበደ ነው። እዚህ አጠገቤ ስቱዲዮስ ደግሞ እንግዱ ወልዴ ከዓለም ዙሪያ የተሰባሰቡ ዜናዎችን ወደ እናንተ ለማድረስ ተቀምጧል። ዜናዎችን ወደ እናንተ ከማድረሳችን በፊት ዝግጅቶቻችን ልታገኙባቸው የምትችላቸውን ነገሮችን አስተዋውቃችሁ በቪያ ማሪክ የፌስቡክ ገጽ ላይ ና ድረ ገጽ ላይ እንድትከታተሉ እንጋብዛለን። በመደበኛው የሬዲዮ ሞገድ ላይም የምንገኝ ይሆናል። አሁን ከዓለም ዙሪያ ወደ ተሰባሰቡት ዜናዎች እንላል።
በድጋሚ እንደምን አመሻችሁ። በኬንያ በአንድ ትምህርት ቤት በደረሰ የእሳት አደጋ 17 ተማሪዎች መሞታቸው ተገለጠ። በደቡብ ሱዳን ጎርፍ የ700,000 ሰዎችን ሕይወት አመሳቀለ። እንዲሁም አሜሪካና ኢራቅ ዓለም አቀፉ ጥምር ጦር ለቀው በሚወጣበት እቅድ ላይ ተስማሙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በኬንያ በአንድ የአንደኛ ደረጃ ትምህርት ቤት በትላንትናው ምሽት በደረሰ የእሳት አደጋ 17 ተማሪዎች ሕይወታቸውን ሲያጡ ሌሎች 13 የሚሆኑ ክፉኛ መጎዳታቸው ታውቋል። የሟቾቹ ቁጥር ከተጠቀሰውም ሊያሻቅብ እንደሚችል ፖሊስ ስጋቱን ገልጸዋል። የእሳቱ መነሻ ምክንያትንም እየመረመረ መሆኑን አስታውቋል። ኒየሪ በተሰኘው አውራጃ በሚገኘው በዚህ ትምህርት ቤት ውስጥ አደጋው በደረሰበት ምሽት 150 የሚሆኑ እድሜያቸው ከ14 ዓመት በታች የሆኑ ተማሪዎች እንቅልፍ ላይ እንደነበሩም ተገልጿል። በኬንያ በትምህርት ቤት የሚደርሱ የእሳት አደጋዎች እየተለመዱ መጥተዋል ያለው የአሶሴትድ ፕሬስ ዘገባ ወላጆች ልጆቻቸው ወደ ትምህርት ቤት በመመላለስ የሚያጠፉትን ጊዜ ለማስቀረት ሲሉ በአዳሪ ትምህርት ቤት እንደሚያስመዘግቡ አመልክተዋል። በትምህርት ቤቶቹ የሚደርሱት የእሳት አደጋዎች መነሻ በአደንዛዥ እጽ ተጽዕኖ ስር መሆንና ከመጠን በላይ መጨናነቅ በሚያባብሱት ሁኔታዎች ምክንያት ሆን ተብሎ በሚለኮስ እሳት መሆኑን በሀገሪቱ የትምህርት ሚኒስቴር የተሰራ ጥናት አመልክተዋል። በደቡብ ሱዳን በመድረስ ላይ ያለው የጎርፍ አደጋ ከ700,000 በላይ የሚሆኑ ሰዎችን ለችግር እንደዳረገ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ጽህፈት ቤት አስታውቋል። ጎርፍ የመኖሪያ ቤቶችን፣ ሰብል እና መሠረተ ልማቶችን ሲያወድም የትምህርትና የጤና አገልግሎቶች እንዲቋረጡ ማድረጉን፣ በሽታም እንዳይዛመት ስጋት መፍጠሩን በተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ትናንት ሐሙስ ባወጣው ሪፖርት አስታውቋል። ጎርፍ በአገሪቱ ከሚገኙ 78 አውራጃዎች ውስጥ 38 በሚሆኑት የሚገኙ ከ117,000 በላይ ነዋሪዎችን ሕይወት ለአደጋ ማጋለጡን ቢሮ አስታውቋል። ደቡብ ሱዳን ለአስርተ ዓመታት ያላየችው የጎርፍ አደጋ እንደገጠማት የረድኤት ድርጅቶች በማስታወቅ ላይ ሲሆኑ ኦቻ በበኩሉ ተረጂዎችን መድረስ እንዳልቻለ ገልጸዋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ዩናይትድ ስቴትስ እና ኢራቅ በአሜሪካ የሚመራው ዓለም አቀፍ ጥምር ጦር ለቆ በሚወጣበት እቅድ ላይ ስምምነት ላይ መድረሳቸውን ከበርካታ ምንጮች መረጃውን ማግኘቱን የጠቀሰው የሮይተርስ ዘገባ አመልክተዋል። በአብዛኛው ስምምነት ላይ የተደረሰበት እቅድ ተግባራዊ በሚሆንበትና ይፋ በሚሆንበት ቀን ላይ የሁለቱ አገራት ዋሽንግተንና ባግዳድ ፈቃድ መስጠት ያለባቸው መሆኑን ዘገባው አመልክተዋል። በመቶ የሚቆጠሩ ወታደሮች በመስከረም 2018 ዓ.ም እንዲለቁ የታቀደ ሲሆን ቀሪዎቹ ደግሞ በ2019 ዓመተ ምህረት እንደሚወጡ ይጣበቃል። ሁለቱ ሀገራት ስምምነት ላይ መድረሳቸውን የቀረው የስምምነቱ ዝርዝር ይፋ የሚሆንበትን ቀን መወሰን እንደሆነና አንድ የአሜሪካ ባለስልጣን ከፍተኛ ባለስልጣን ማስተዋቃቸውን ሪፖርቱ አመልክቷል። አሜሪካና ኢራቅ በማማከር ላይ ያተኮረ ግንኙነት ለመመስረት እንደሚሹ፣ ለዚህም የተወሰኑ የአሜሪካ ወታደሮች ጥምር ጦሩ ለቀው ከወጣ በኋላ በአገሪቱ እንደሚቀሩ ተመልክቷል። እቅዱ ከጥቂት ሳምንታት በፊት ይፋ ሊሆን ታስቦ የነበረ ቢሆንም እስራኤል በጋዛ በምታካሄደው ጦርነት እንዲሁም ሌሎች ዝርዝር ጉዳዮችን ለመጨረስ በሚል ሊዘገይ ችሏል። በመጨረሻም ሩሲያ በአሜሪካ ሚዲያ ላይ ገደቦችን እንደምትጥል አስታወቀች። አሜሪካ ባለፈው ረቡዕ በሩሲያ መንግሥት በሚደገፈው አርቲ ሚዲያ ተቋም ላይ ማዕቀብ እንደጣለች ማስታወቋን ተከትሎ ሩሲያ በምላሹ የአሜሪካ ሚዲያ ተቋማት በሀገሯ ባላቸው ስርጭቶች ላይ ገደብ እንደምትጥል ዛሬ አርብ አስታውቃለች። አሜሪካ ከትናንት በስቲያ ረቡዕ በሁለት የአርቲ ሚዲያ ሠራተኞች ላይ ክስ መስርታ በከፍተኛ ኃላፊዎቹ ላይ ደግሞ ማዕቀብ እንደጣለች አስታውቃ ነበር። አሜሪካ እርምጃውን የወሰደችው ግለሰቦቹና ተቋሙ በመጪው ፕሬዝደንታዊ ምርጫ ላይ ተጽዕኖ ለማድረግ ሙከራ ላይ ነበሩ በሚል ነው። በአሜሪካ ሚዲያ ላይ ምን አይነት እገዳ እንደሚጣል ግን የሩሲያው ክሬምሊን ቤተ መንግሥት ቃል አቀባይ ዲሚትሪ ፔስኮቭ በመግለጫቸው ላይ አላመለከቱም። ሩሲያ በዩክሬን ላይ ጦርነት መክፈቷን ተከትሎ ሀገሪቱ ገለልተኛ ዘገባ እንዳይሰራ በሕግ ክልከላ በማድረጓ አብዛኞቹ የአሜሪካ የሚዲያ ተቋማት ሞስኮን ጥለው ወጥተዋል አሊያም ሰራተኞቻቸውን ቀንሰዋል። የአሜሪካው ግምጃ ቤት ረቡዕ ዕለት እንዳስታወቀው የአርቲ ዋና አዘጋጅ ማርጋሪታ ሲሞኒያንን እና ምክትሏን ኤልዛቬታ ብሮድስኪያን ጨምሮ በ10 ግለሰቦች ላይ ማዕቀብ ጥሏል። ሞስኮ ከእንደ አውሮፓውያን አቆጣጠር 2016 ምርጫ ጀምሮ በአሜሪካ ላይ ተጽዕኖ ለማድረግ ጥረት ታደርጋለች ሲሉ የሚከሱት የአሜሪካ ባለሥልጣናት የውጭ ኃይሎች በመጪው ምርጫ ላይም ጣልቃ ለመግባት ጥረት ላይ ናቸው ሲሉ አስጠንቅቀዋል። ክቡራትና ክቡራን፣ በዚሁ የምሽቱን ዜና አጠቃልላለሁ። መልካም የሳምንት መጨረሻ እንዲሆን እየተመኘው ወደ ኤደን ገርመው እመራቸዋለሁ።
ከዓለም ዙሪያ የተሰባሰቡትን ዜናዎች ያደረሰንን እንግዱ ወልዴን እናመሰግናለን። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ምሽት ጳጉሜ 1 2016 ዓ.ም መሰናዷችንን ይቀጥላል። ወደ ምሽቱ አብይ ርዕስ ከመተላለፋችን በፊት አብረናችሁ የምንቆየውን ባለሙያዎች ላስተዋውቃችሁ። ኤደን ገረመው መሰናዶውን የመራው፣ ንጉሱ ታምሬ በቅንብሩ፣ አላ ከበደ በዋና አዘጋጅነት፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን እያስተናገድናችሁ እንዘልቃለን። ለምሽቱ ወደ ያዝም አብይ ርዕስ እንሻገር። የዩናይትድ ስቴትስና የሰብአዊ መብት ተቋማት በኦነግ አመራሮች መፈታት ዙሪያ የመጀመሪያው ዘገባችን ነው። ከአራት ዓመታት በላይ ለሆነ ጊዜ በእስር ላይ የቆዩት 7 የኦሮሞ ነጻነት ግንባር አመራር አባላት ከእስር መፈታታቸው በደስታ እንደተቀበለው በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት አስታውቋል። በሌላ በኩል ትላንት ነሐሴ 30 ቀን 2016 ዓ.ም በዋስ ከተፈቱት 7 አመራር አባላቱ አራቱ በእስር ላይ የቆዩት ክስ እንኳን ሳይመሰረትባቸው ነው ሲሉ ጠበቃቸው ቶሊባ ይሳ ለአሜሪካ ድምጽ ተናግሯል። በዙሪያ የተጠናቀረው ዘገባው ቀዳሚ ነው።
በኦሮሚያ ክልል የተለያዩ አካባቢዎችና ሸገር ከተማ ቡራዩ ፖሊስ መምሪያ ከአራት ዓመታት በላይ ለሆነ ጊዜ በእስር ላይ የቆዩት የኦሮሞ ነጻነት ግንባር ኦነግ አመራር አባላት በዋስ የተፈቱት በትናንትናው ዕለት ነው። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ጽህፈት ቤት ትናንት ባወጣው መግለጫ የኢትዮጵያ መንግስት እስረኞቹን መፍታቱን እንደሚቀበለው አስታውቋል። ዩናይትድ ስቴትስ ግጭቶችን ለማቆም የሚደረጉ ድርድሮችን ለመደገፍ ያላትን ዝግጁነትም እንደምትቀጥልም ጠቁሟል። በሌላ በኩል እንደ አውሮፓውያን አቆጣጠር ከመስከረም 3 እስከ መስከረም 13 2024 በቤልጅየም፣ ኬንያና ኢትዮጵያ ጉብኝት የሚያደርጉት በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሀመር የኢትዮጵያ ባለስልጣናት በአማራና በኦሮሚያ ክልሎች ያሉ ግጭቶችን በውይይት ለማስቆም የሚያደርጉት ጥረት ላይ ከሀገሪቱ ባለስልጣናት ጋር እንደሚነጋገሩ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አመልክተዋል። ትናንት ከእስር የተፈቱት የኦነግ አመራር አባላት አቶ አብዲ ረጋሳ፣ አቶ ዳዊት አብደታ፣ አቶ ለሚ በኛ፣ አቶ ሚካኤል ቦራን፣ አቶ ክንሳ አያና፣ ዶክተር ገዳ ኦልጅራና አቶ ገዳ ገብሳ ናቸው። ጠበቃቸው አቶ ቱሊ ባይሳ ለአሜሪካ ድምጽ እንደተናገሩት ደንበኞቻቸው የተፈቱት ያለ ፍርድ ቤት ትዕዛዝ ለአመታት ከቆዩና በርካታ ሂደቶችን ካለፉ በኋላ ነው።
መጀመሪያ ቀን የታሰሩት አቶ አብዲ ረጋሳ የሚባሉ ሰው ናቸው። እሳቸው የታሰሩት በ21/6/2012 ዓመተ ምህረት ነው። ይህ ማለት ከአራት አመት ተኩል በላይ ወደ አምስተኛ አመታቸው እየተጠጉ ነው። ሌሎቹ በ2012/2013 የታሰሩ አሉ። ከሰባቶች ውስጥ ሶስቱ ላይ ክስ ቀርቦ በኦሮሚያ ጠቅላይ ፍርድ ቤት ክስ ቀርቦባቸው ከክሳቸው በነጻ ተሰናብተዋል። ሶስት ላይ አቃቤ ሕግ ምንም አይነት የሚያስከስታቸው ነገር የለውም ብሎ የፖሊስ ምርመራ መዝገብ ዘግቶ አሰናብቷቸዋል። አንደኛው ከተርታሪ ገዳ ወልጅባ የሚባል ምንም አይነት ክስ ያልቀረበበት የምርመራ መዝገብ የሌለው ሰው ነው። እንግዲህ በዚህም ጊዜ ውስጥ እነዚህ ሰዎች ምንም አይነት በፍርድ ቤት ተረጋግጦላቸዋል። በአቃቤ ሕግም እንደዚህ ምንም አይነት የሚያስከስታቸው ወንጀል እንዳልሰሩና ነጻ ሰዎች መሆናቸው ተረጋግጦ የተወሰነ ቢሆንም ፖሊሶች ግን በተለያዩ የፖሊስ ጣቢያዎች ቦታ በመቀያየር ሲያስሯቸው ነበረ።
ሰኔ 22/2012 የተፈጸመውን የድምፃዊ ሀጫሉ ሁንዴሳ ግድያን ተከትሎ ሁከት በማነሳሳት ወንጀል የተጠረጠሩ በሚል በሺዎች የሚቆጠሩ ሰዎች በአዲስ አበባና በተለያዩ የኦሮሚያ ክልል አካባቢዎች በቁጥጥር ስር ውለው እንደነበር የሰብአዊ መብት ድርጅቶች ይገልጻሉ። አቶ ሚካኤል ቦረን ከንሳ አያና የታሰሩትም ይህንኑን የሀጫሉ ግድያ ተከትሎ በነበሩት የተለያዩ ቀናት መሆኑን ጠበቃው አስታውሷል። በሌላ በኩል አቶ አብዲ ረጋሳ የታሰሩት ከድምፃዊ ሀጫሉ ግድያ 3 ወራት ቀደም ብሎ በየካቲት ወር 2012 እንደነበር ጠበቃው ጠቅሷል። በተለያዩ ደረጃዎች ካሉት ፍርድ ቤቶች ችሎት እስከ ጠቅላይ ፍርድ ቤት ችሎት እስረኞቹ እንዲለቀቁ ትዕዛዝ የተሰጠ ቢሆንም ለደንበኞቻቸው ህገወጥ ስሉ በገለጹት መንገድ ታስረው መቆየታቸውን አቶ ቱሊ አክለው አብራርተዋል።
አንድ ሰው በፍርድ ቤት ነጻ ነው ከተባለ በኋላ ያ ሰው ወዲያው መለቀቅ አለበት። በምንም መልኩ አስረው ማቆየት አግባብነት የለውም። አይደለም በፍርድ ቤት ነጻ የተባለ በክስ ሂደት ላይ ወይም በምርመራ ሂደት ላይ ያለ ሰው ዋስትና የመውጣትና ህገ መንግስታዊ መብት አለው። ኤክሰፕሽናል በሆኑ ወይም እጅግ በጣም ጠባብ በሆኑ ጉዳዮች ብቻ የዋስትና መብት ከሚከለከል በስተቀር ሁሉም ሰው ዋስ የመውጣት መብት አለው። በፍርድ ቤት ነጻ ከተባለ ደግሞ ምንም አይነት ጥያቄ የሚነሳበት አይደለም። ወዲያው መለቀቅ ነበረባቸው። ነገር ግን ይሄ ሳይሆን ቀርቶ እንግዲህ ለዚህ ረዥም ጊዜ እነዚህ ሰዎች ያለ አግባብ በተለያዩ ፖሊስ ጣቢያዎች ሲታሰሩ የቆዩ መሆናቸውን ነው መዝገቡ የሚያሳየው።
የኢትዮጵያ ሰብአዊ መብቶች ኮሚሽን ቀደም ሲል አውጥቶ በነበረው መግለጫ ከህግ አግባብ ውጪ የታሰሩ ያላቸውን የኦሮሞ ነጻነት ግንባር አመራር አባላት በአፋጣኝ እንዲፈቱ አሊያም ያሰራቸው አካል ህጋዊ ሂደት ተከትሎ መዝገብ ከፍቶ እንዲጠይቃቸው አሳስቦ እንደነበር እንዲሁም ይታወሳል። ሁማን ራይትስ ዎች ዛሬ ባወጣው መግለጫ በሰባቱ የኦነግ አመራሮች ከእስር መፈታት የተሰማውን ደስታ ገልጸዋል። የድርጅቱ የአፍሪካ ቀንድ ዳይሬክተር ለትሻ በድር የኢትዮጵያ ባለስልጣናት ታሳሪዎቹን የለቀቁት በርካታ የፍርድ ቤት ትዕዛዞችን ችላ ሲሉ ከቆዩ በኋላ ነው ብለዋል። የሰባቱን የኦነግ አመራር አባላት ከእስር መፈታትና ያንን ተከትሎ የተሰጡ አስተያየቶችን በተመለከተ በተለያዩ ደረጃ ከሚገኙ የኢትዮጵያ ፌዴራል መንግስትና የኦሮሚያ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የኦነግ ቃል አቀባይ አቶ ለሚገመቹ ግን ከእስር የተፈቱት አመራሮቹ ወደ ፓርቲው ስራ እንደሚመለሱ በመግለጽ ተከታዩን አስተያየት ሰጥተዋል።
የትግሉ ውጤት ነው። ዛሬም አመራሮቻችንን እና ከፍተኛ የፖለቲካ እስረኞቻችን እንዲፈቱ የራሱ አስተዋጽኦ ያበረከተ ነው። አመራሮቻችን ቀድሞውኑ የድርጅቱ ስራ ላይ ነው የነበሩት። ወደ ድርጅቱ ስራ የሚመለሱበት የተዘጋብን ቢሮ ህዝባችን ጋር መገናኘት የሚያስችለን አስቻይ ሁኔታዎች፣ ሌሎች የታሰሩትንም በየቦታ ድርጅት እንደ ህዝብ አስወብን የተጓደሉብን አሁንም ባገኘነው አጋጣሚዎች ድምጽ የመሆናችንን ይቀጥላለን ማለት ነው።
በሀገሪቱ ያለው ውጥረትና የፖለቲካ ምህዳር መጥበቡ ያሳስበናል ሲሉም አቶ ለሚ ተናግረዋል። የኢትዮጵያ ባለስልጣናት በተለያየ ጊዜ በሰጧቸው አስተያየቶች መንግስት በሀገሪቱ ያለውን የጸጥታ ችግሮችን በሰላማዊ መንገድ ለመፍታት ዝግጁ ያልነበረበት ጊዜ እንዳልነበረ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔ መጽሔት ይቀጥላል። በመተማ በኩል ያለው የኢትዮጵያና የሱዳን ድንበር ተዘጋ። በምዕራብ ጎንደር አካባቢዎች በተቀሰቀሰው ግጭት ሳቢያ በመተማ በኩል ያለው የኢትዮጵያ የሱዳን ድንበር መዘጋቱን የመተማ ዮሐንስ ከተማ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ጉዳዩን አስመልክቶ ለአሜሪካ ድምጽ በኢሜይል ማብራሪያ የሰጡት የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር UNHCR በመንግስት የጸጥታ ኃይሎችና ባልታወቁ ታጣቂዎች መካከል ባለው ግጭት የተነሳ ኢትዮጵያን ከሱዳን የሚያገናኘው የጋላባት መተማ ድንበር መዘጋቱን አስታውቋል። በአካባቢው በተካሄደው ግጭት በስደተኞች ላይ የደረሰ ጉዳት ግን አለመኖሩንም ነው የገለጹት። በመተማ ወረዳ የተለያዩ አካባቢዎች በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ግጭቶች መቀጠላቸውንም ለአሜሪካ ድምጾች ምንጮች አመልክተዋል። የአሜሪካ ድምጽ ዘጋቢዎች ያጠናቀሩትን አስማማዋየ ነው እንደሚከተለው ያቀርበዋል።
በምዕራብ ጎንደር በኩል ኢትዮጵያን ከሱዳን ጋር በመታዋስነው የመተማ ዮሐንስ ከተማ ባለፈው ሰኞ ዕለት በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያ መካሄዱን ለደህንነቱ በመስጋት ስሜ እንዳይጠቀስ ያለን አንድ የከተማ ነዋሪ ለአሜሪካ ድምፅ ተናግሯል። ለተወሰኑ ቀናት ጋብ ብሎ የነበረው ውጊያ ትላንትና መልሶ ማገርሸቱንና አሁንም ድረስ በቅርብ ርቀት መቀጠሉን ይኸው አስተያየት ሰጪ ገልጿል።
በቀደም ከተማ የተቆጣጠሩት የነበረው የፋኖ ኃይል ወደ በራን ወጣ። አሁን ትላንትና ተቆጣጠሩትን ከተማውን መልሰው ትንሽ ጋብ ነው ውጊያው አሁን ቁሟል። ወደ ድል በራ ከኝ ይባላለ
በዚሁ ግጭት የተነሳ የኢትዮጵያና የሱዳን ድንበር መዘጋቱን በጋላባት መተማ መስመር ላይ ይካሄድ የነበረው የንግድ እንቅስቃሴ መቋረጡን አስተያየት ሰጪው አመልክቷል። ስለ ሁኔታው ለአሜሪካ ድምፅ በኢሜይል መልእክት ማብራሪያ የሰጠው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ከሰሞኑ በመንግስት የጸጥታ ኃይሎችና ማንነታቸው ባልታወቀ ታጣቂ ቡድኖች መካከል የተካሄደውን ግጭት ተከትሎ የጋላባት መተማ ድንበር መዘጋቱን አረጋግጧል። ግጭቱ እስካሁን ድረስ በመተማ መጠለያ ጣቢያ ባሉ ስደተኞች ላይ ያሳደረው ተጽዕኖ የለም ያለው የመንግስታቱ ድርጅት የስደተኞች ጉዳይ ጽህፈት ቤት ጉዳዩንም በቅርበት እየተከታተለ መሆኑንም አመልክቷል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀን አንድ ስደተኛ በበኩሉ በትላንትናው ዕለት በከተማዋ ግጭቱ መቀጠሉን ጠቅሶ በስደተኞች ላይ የደረሰ ጉዳት ግን ያለመኖሩን አስረድቷል። ሁኖም ሁኔታው አስጨንቆናል። በተባራሪ ጥይት የመመታትና ካለንበት የመጠለያ ጣቢያ አቅራቢያ ሊደርሱ የሚችሉ ሌሎች መሳሪያዎች አደጋ ስጋት አድሮብናል ብሏል። እስካሁን በግጭቱ ሳቢያ የደረሰ ጉዳት ባይኖርም እንቅስቃሴዎች እንዲገደቡና የአገልግሎቶች አቅርቦት እንዲስተጓጎል አድርጓልም ሲል አክሏል።
እንደ መጠጥ ውሃ፣ ምግብና ሕክምና የመሳሰሉ አገልግሎቶች እየቀረቡልን አይደሉም። ላለፉት 9 ቀናት ገደማ በአካባቢው ባለው ግጭት የተነሳ የአገልግሎት አቅርቦት ተቋርጧል። የረድኤት ሰራተኞችንም አናይም። በሚሰጣቸው የጉዞ ማስጠንቀቂያ ምክንያት አይንቀሳቀሱም። እዚህ ባጠገባችን ካለችው የገንዳ ውሃ ከተማ የደረሰ የምግብ እርዳታ እንኳ ወዳለንበት ከተማ መጓጓዝ አልቻለም።
በምዕራብ ጎንደር የተለያዩ አካባቢዎችም ግጭቱ መቀጠሉን የአሜሪካ ድምፅ ምንጮች አመልክተዋል። በተለይ ከመተማ ዮሐንስ ወደ ገንዳ ውሃ ከተማ በሚወስደው መስመር ላይ ባሉት ከተሞችና መንደሮች በዚህ ሳምንት በተለያየ ጊዜ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ውጊያዎች መካሄዳቸውን አስተያየት ሰጪዎች አመልክተዋል። ከመተማ ዮሐንስ በ40 ኪሎ ሜትር ርቀት ላይ በምትገኘውና የምዕራብ ጎንደር ዞን ዋና ከተማ በሆነችው ገንደውሃ ባለፈው ሰኞ ማለዳ ላይ ጀምሮ እስከ ቀትር ድረስ ለ6 ሰዓታት የቀጠለ ውጊያ መካሄዱን አንድ የከተማዋ ነዋሪ ገልጸዋል። ውጊያው ከከተማዋ አቅራቢያ መደረጉን ያወሱት አስተያየት ሰጪ በግብርና ስራ ላይ የነበሩ 2 ንጹሐን ሰዎችም በግጭቱ መገደላቸውን አመልክተዋል። ተፋላሚዎቹ ኃይሎች እዚው አካባቢ መመሸጋቸውን የተናገሩት እኚው አስተያየት ሰጪ በመጠኑ ጋብ ብሎ የቆየው ውጊያ ዳግም በትላንትናው ዕለት መካሄዱን አመልክተዋል።
ኃይለኛ ውጊያ ተካሄደ። አሁን ያደረፍንበት ካንክ ዛ 3 ተተኳሻላቸው መከላከያ እየተኮሰን እየተዋጋን ወደ ገንዳ መጥቶ ገባ። ትናንትናም ነበረ ውጊያ ነበር። እስከ ፍራንሳ ድረስ ጫፎ ሆርሼ የሚባለው አካባቢ ውጊያ ነበረ። ተኩሱ የመድፍ የካንክ ተተኳሽ እንሰማለን። ትላልቅ የከባድ መሳሪያ ነው። አሁን የከተማው እንቅስቃሴ በአዛዝ አቋርጦ ነበር። ስራ ጀምረዋል። በአሁን ከሽግሬ አልተከፈተም።
በምዕራብ ጎንደር መተማ ወረዳ ውስጥ በልዩ ልዩ አካባቢዎች ይደረጋሉ ስለሚባሉት ግጭቶችና አስከተሉ ስለተባለው ጉዳት ከወረዳው የመንግስት ኃላፊዎችና ከአማራ ክልል ባለስልጣናት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም።
ኢትዮጵያና ቻይና በየሀገሮቻቸው ገንዘብ መገበያየት የሚችሉበትን ስምምነት መፈጸማቸውን ኢትዮጵያ ገልጻለች። የገንዘብ ልውውጥ ስምምነቱ ትላንት ላይ መደረሱን የገለጹት የገንዘብ ሚኒስትሩ አህመድ ሺዴ በማዕከላዊ ባንኮች ንግግር ላይ በመመስረት ስምምነቱ እንደሚተገበርም ጠቁመዋል። ስምምነቱ የተለያዩ ጠቀሜታዎች እንዳሉት የገለጹት የምጣኔ ሀብት ተንታኝ አቶ ክቡር ገና በበኩላቸው ከሁለቱ ሀገራቶች አቅምና የንግድ ልውውጥ ሚዛን አለመመጣጠን ጋር በተገናኘ አነጻጽረው የቻይና ተጠቃሚነት ግን ከፍ ሊል እንደሚችል አብራርተዋል። በመሆኑም በልውውጥ የሚገኘው ገንዘብ ኢትዮጵያ ለምጣኔ ሀብቱ ጠቃሚ በሆኑ ዘርፎች ላይ ማዋል እንዳለባት ነው የጠቆሙት። ኬኔዲ አባተ ዘገባለሁ።
ቤጂንግ ላይ በተካሄደው የቻይና አፍሪካ የትብብር መድረክ ላይ የታደሙት ጠቅላይ ሚኒስትር አብይ አህመድ ትናንት ነሐሴ 30 ቀን 2016 ዓ.ም ከቻይና ጠቅላይ ሚኒስትር ሊ ኪያንግ ጋር በሁለቱ አገሮች መካከል ያለውን ትብብር የበለጠ ለማጠናከር በሚያስችሉ መንገዶች ላይ ውይይት ማድረጋቸውን በማህበራዊ የትስስር ገጾቻቸው ገልጸዋል። በሁለቱ አገሮች መካከል 17 የመግባቢያ ሰነዶች መፈረማቸውንም ጠቅላይ ሚኒስትሩ ይፋ አድርገዋል። ከስምምነቶቹ መካከል የመገበያያ ገንዘብ ልውውጥ እንደሚገኝበት ወደ ቤጂንግ ያቀናው የኢትዮጵያ ልዑክ አባል የሆኑት የገንዘብ ሚኒስትሩ አቶ አህመድ ሺዴ በብሔራዊው የኢትዮጵያ ቴሌቪዥን በተላለፈው ንግግራቸው አስታውቀዋል።
የከረንሲ ስዋፕ ወይም ብርና በዩዋን መካከል መለዋወጥ በቀጥታ እንድንችል ዛሬም ከስምምነት ተደርሶ የሚመለከታቸው ሁለቱ ብሔራዊ ባንኮች በጋራ አብሮ እንዲሰሩ መመሪያ እንደሚያስተላልፉ ቃል የገቡበት ሁኔታ ነው ያለው። ስለዚህ ይሄም ደግሞ ቻይና ከኢትዮጵያ የምትገዛውን ምርት ወይም እኛ ከቻይና መንገዛው የቀጥታ መገበያየት በሁለቱ አገር ገንዘቦች የመቀያየርና በዛ የመገበያየት ኢንቨስትመንትን ፋሲሊቴት የማድረግ ጉዳይ አንዱም ይሄ ነው።
ኢትዮጵያና ቻይና በየአገሮቻቸው ገንዘብ ለመገበያየት ያደረጉት ስምምነት ኢትዮጵያ ባለፈው የሐምሌ ወር ከተባበሩት አረብ ኤምሬቶች ጋር ካደረገችው ስምምነት ጋር ተመሳሳይ መሆኑንም ሚኒስትሩ አክለው ገልጸዋል። ኢትዮጵያና የተባበሩት አረብ ኤምሬቶች ባለፈው ሐምሌ 9 2016 ዓ.ም የኢትዮጵያ ብሔራዊ ባንክ 3 ቢሊዮን ድርሃም በተባበሩት አረብ ኤምሬቶች ማዕከላዊ ባንክ ተቀማጭ እንዲኖረውና የተባበሩት አረብ ኤምሬቶች ማዕከላዊ ባንክ በአንጻሩ 46 ቢሊዮን ብር በኢትዮጵያ ብሔራዊ ባንክ እንዲቀመጥለት መስማማታቸው ይታወቃል። የመገበያያ ገንዘብ ልውውጥ ስምምነት ሲፈጸም የስምምነቱ ፈጻሚ ሀገራት አቻ ግምት ያለው የየሀገሮቻቸውን ገንዘብ በመለዋወጥ ለንግድና ኢንቨስትመንት ጉዳዮች መጠቀም ያስችላቸዋል። በኢትዮጵያና በቻይና መካከል የተደረሰው ስምምነትም በሁለትዮሽ የንግድ ግንኙነት ውስጥ እንደ ዶላር ካሉ ዓለም አቀፍ ተቀባይነት ያላቸው የመገበያያ ገንዘቦች ውጭ ተጨማሪ አማራጭ በመፍጠር ንግድና ኢንቨስትመንትን ሊያቀላጥፍ እንደሚችል የአፍሪካ ንግድ ምክር ቤቶች ዋና አስተዳደር የሆኑት የምጣኔ ሀብት ባለሙያ አቶ ክቡር ገና ይገልጻሉ።
ሁለቱም አገራት መጀመሪያ በተመኑ ይስማማሉ። አንድ ብር ምን ያህል ዩዋን ያወጣል ወይም አንድ ዩዋን ምን ያህል ብር ያወጣል የሚባለው ይስማሙ እና በዛ መሰረት ሁለቱ ተስማምተው በዚህ ኢንተረስት ሬት ባንክ ውስጥ ተቀምጦ አቅማቸው የሚፈልገው የሚችለው ቦታ ድረስ ውል ይፈራረማሉ። ማለት የቻይና ቢዝነሶች ከኢትዮጵያ ለሚገዙት ወይም ኢትዮጵያ ውስጥ ለሚሰሩት ስራ የሚከፈላቸው በብር ይሆናል። የኢትዮጵያ ደግሞ ቻይና ውስጥ ሄደው የሚከፈላቸው በዩዋን ይሆናል ማለት ነው። በዶላር ከመጠቀም ያድናል ማለት ነው ሁለቱን ሀገራት። እና የሚፈለገውም እሱ ሊሆን ይችላል። እኛ ከቻይና ብር የምንገዛ ከሆነ እነሱ ደግሞ ከኛ የሚገዙት በዩዋን እስከሆነ ድረስ ሁለቱም የውጭ ገንዘብ መፈለግ የለባቸውም። ግን እኛ ምን ያህል ነው ከቻይና የምንገዛው፣ እነሱስ ምን ያህል ነው ከኛ የሚገዙት የሚለው በጣም ወሳኝ ይሆናል ማለት ነው።
በስምምነቱ መሰረት የሚኖረውን የተጠቃሚነት ሚዛን በተመለከተ በሰጡን አስተያየት ደግሞ ቻይና በንግድና በኢንቨስትመንቱ ዘርፍ ካላት የበላይነት አንጻር የገንዘብ ልውውጡን የተሻለ በሚጠቅማት መልኩ ልትገለገልበት እንደምትችል ገልጸው ኢትዮጵያ ተጠቃሚነቷን ከፍ ለማድረግ በልውውጥ የሚገኘውን ገንዘብ ምርታማነትን ሊያሳድግ በሚችል ዘርፍ ላይ ማዋል እንደሚጠበቅባት ይመክራሉ።
አንደኛው የበለጠ ሊጠቀም የሚችልበት ሁኔታ ይኖራል። ለምሳሌ አሁን እኛ የተወሰነ ነገር ከዚህ ቤት የምንገዛቸውም ከቻይና ለምሳሌ ከብድሩ ጋር ተያይዞ ፕሮዳክቲቪቲያችንን የሚያሳድግ ግዢ ነው መፈጸም ያለብን ብዬ የምገምተው። ማለት ምንድን ነው? ማሽነሪ ይገባል ወይ ደግሞ ፓርቶች ይገባሉ ለፋብሪካ የሚውሉ። ከዛ ምርት ይወጣና ከዛ ፋብሪካ ወደ ውጭ ሊላክ የሚችልበት ሁኔታ ይመጣል፣ ዶላር ሳይገባበት ማለት ነው። የቻይና ደግሞ ቢዝነስማን ኢትዮጵያ ውስጥ ምን ሊያደርጉ ይችላሉ? የቻይኒዞቹ ከኢትዮጵያ የሚገዙት ምርት በጣም የተወሰነ ከሆነ ወደ ኢንቨስትመንት ነው የሚሄዱት። የሚገዛ ነገር ካለ ይገዛሉ። የሚፈልጉትን ከገዙ ባሻገር ኢንቨስት ማድረግ ይችላሉ። የተለያዩ ነገር ሊሰሩ ይችላሉ። እንግዲህ ሚዛኑ በየትኛው ጋር ያጋድላል የሚለው በዛ ነው የሚታየው። የቻይና ሚዛን እንዲያጋድል ይችላል። በሁለቱ መካከል ሚዛናዊ ካልሆነ አንደኛው የበለጠ ተጠቃሚ ሆነ አቅም ያለው ማለት ነው። ፋብሪካ ለማቋቋም ከፈለጉ የሰው ኃይል እዚህ ለራሳቸው ላላቸው ሀገር ውስጥ ላላቸው ስራ በብር መክፈል ይችላሉ ማለት ነው በአሁኑ አካሄድ።
ኢትዮጵያና ቻይና በስምምነታቸው መሰረት ምን ያህል ተመን ያለው የመገበያያ ገንዘብ እንደሚለዋወጡና ስምምነቱ ለምን ያህል ጊዜ ሊቆይ እንደሚችል ያላብራሩት አቶ አህመድ ዝርዝር ጉዳዮች በማዕከላዊ ባንኮች ንግግር እንደሚወሰኑ ጠቅሰዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና ለገንዘብ ልውውጡ ስምምነት ስኬታማነት የማዕከላዊ ባንኮች ሚና የጎላ እንደሆነ ያስረዳሉ።
ለምሳሌ አንዱ ኢንትረስት ለምሳሌ ቢወርድ ኢንትረስት ብቻ ሳይሆን የመለዋወጫው ገንዘብ ለምሳሌ ብንወድም ባንወድም መተመኛው አንደኛው ዶላር ወይም ዩሮ ሊሆን ይችላል። ስለዚህ ፎረን ከረንሲ አንደኛው ከፍ ካለ አንደኛው ዝቅ ካለ ይሄ ራሱ በሁለቱ መካከል ያለውን የስዋፒንግ አግሪመንት በተለይ አማውንቱን ሊለውጠው ይችላል። እሱም አብረው ተነጋግረው የሚለዋውጡት ይሆናል። እንግዲህ በሁለቱ መካከል የብሔራዊ ባንክ ሚና ከፍተኛ ነው የሚሆነው። እሱ ነው ለነጋዴዎቹም ያንን ገንዘብ የሚሰጠው። በዛም በኩል በዛ መልኩ ይሆናል የሚካሄዱት።
ከቻይና ጋር ተደረሰ ያሉትን የገንዘብ ልውውጥ ስምምነት ከማክሮ ኢኮኖሚ ማሻሻያው ጋር ያገናኙት የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምምነቱን ተጨማሪ ከፍተኛ የውጭ ምንዛሪ የሚያስገኝ ነው ሲሉ አሞካሽተውታል። በአውሮፓውያኑ የቀን አቆጣጠር ካለፈው ጥር አንድ አንስቶ የብሪክስ አባል የሆነችው ኢትዮጵያ የገንዘብ ልውውጥ ስምምነት ያደረገችው ከሁለት የስብስቡ አባላት ጋራ ነው። ከእርሷ ጋራ በተመሳሳይ ጊዜ ብሪክስን ከተቀላቀለችው የባህረ ሰላጤዋ ሀገር የተባበሩት አረብ ኤምሬቶች ጋራ ካደረገችው የገንዘብ ልውውጥ ስምምነት ከአንድ ወር ያህል በኋላ መሆኑ ነው ከብሪክስ መስራቿ ቻይና ጋር መሰል ስምምነት ማድረጓን ያስታወቀችው። ይህ በእንዲህ እንዳለ ፕሬዚደንት ሺ ጂንፒንግ ትናንት በነበረው የቻይና አፍሪካ የትብብር መድረክ የሁለተኛ ቀን ውሎ ላይ ባሰሙት ንግግር በአፍሪካ ለተጨማሪ የመሰረተ ልማት ግንባታዎች በሶስት ዓመታት ውስጥ ወደ 51 ቢሊዮን ዶላር የሚጠጋ ገንዘብ ሀገራቸው በብድርና በኢንቨስትመንት ፈሰስ እንደምታደርግ እንዲሁም ቢያንስ ቁጥራቸው 1 ሚሊዮን ለሚደርስ የአፍሪካ ዜጎች የስራ ዕድል እንደምትፈጥር ቃል ገብተዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
አስከትለን የምናልፈው ወደ ሱዳን ነው። በሱዳን የእርስ በርስ ጦርነት የሚፋለሙት ሁለቱም ወገኖች በጦር ወንጀል ደረጃ ሊፈረጁ የሚችሉ ጥቃቶችን መፈጸማቸውን የተባበሩት መንግስታት ድርጅት የመደበው መርማሪ ልዑክ ዛሬ አርብ ይፋ ባደረገው ሪፖርቱ አስታወቀ። የዓለም ሀያላን የሲቪሎችን ደህንነት የሚጠብቁ ሰላም አስከባሪዎችን እንዲልኩና የዳርፉሩን የጦር መሳሪያ ማዕቀብም በመላዋ ሱዳን ላይ እንዲጸና ሀሳብ አቅርቧል። በሮይተርስ የተጠናቀረውን ዘገባ ቆንጅታ ይህ እንደሚከተለው ታሰማናለች።
የሱዳን የጦር ሰራዊትና የፈጥኖ ደራሽ ድጋፍ ሰጪ ኃይሎች ሁለቱም ሲቪሎች ላይ አስገድዶ መድፈር፣ ሌላም የማሰቃየት አድራጎትን ጨምሮ ጥቃቶች ማድረሳቸውንና በዘፈቀደ ሲቪሎችን ማሰራቸውን ሪፖርቱ አመልክቷል። ከዚህ ድምዳሜ ላይ የደረሰው ከጥቃቶቹ ሰለባዎች ከዘመዶቻቸውና ከማኞች ጋር ባደረጋቸው 182 ቃለ መጠይቆች ላይ ተመርኩዞ እንደሆነ ነው ያስታወቀው። የመንግስታቱ ድርጅት ሀቅ አጣሪ ተልእኮ ሊቀመንበር መሐመድ ቻንዲ ኦትማን ለጋዜጠኞች በሰጡት ቃል ስለ ምርመራው እንዲህ ሲሉ አስረድተዋል።
We found that there are reasonable grounds to believe that both SAF and RSF
ተፋላሚዎቹ የሱዳን የጦር ኃይሎችና ፈጥኖ ደራሽ ድጋፍ ሰጪ ኃይሎችና ተባባሪዎቻቸው ዘግናኝ የሆኑ ጥቃቶች መፈጸማቸውን በክትትላችን ደርሰንበታል። ሌላው የመንግስታቱ ድርጅት መርማሪ ተልእኮ አባላችን ሞናሪሽ ማዊ በዝርዝር እንደሚያብራሩት የተፈጸሙት አብዛኞቹ ጥቃቶች በዓለም አቀፍ ወንጀልነት የሚፈረጁ ስለመሆናቸው አሳማኝ ምክንያቶች አግኝተናል።
በምርመራችን ያገኘነው ውጤት ተፈላሚዎቹ ወገኖችም ሲቪሎችን ከጥቃት ለመጠበቅ አለመቻላቸው በአስቸኳይ ጣልቃ ገብ እርምጃ እንደሚያስፈልግ የሚያመለክት ነው ብለዋል ኦትማን። ካሁን ቀደም ሁለቱም ተፋላሚ ወገኖች ከዩናይትድ ስቴትስ እና ከመብት ተሟጋች ቡድኖች የቀረቡባቸውን ውንጀላዎች ሲያስተባብሉ ቆይተዋል። አንደኛው ወገን ሌላውን ጥቃቶቹን በማድረስ ሲካሰሱ ነው የቆዩት። ዛሬም በተባበሩት መንግስታት ድርጅት ሪፖርት ዙሪያ አስተያየታቸውን ተጠይቀው ወዲያውኑ ምላሽ ሳይሰጡ ቀርተዋል። እስካሁን በሪፖርቱ ዙሪያ መግለጫም አላወጡም። ከሊቀመንበሩ ሌላይቱ የአጋጣሪው ተልእኮ አባል ሞና ሪሽማዊ ገለልተኛ ኃይል ማሰማራቱ ጊዜ የማይሰጥ መሆኑን ነው ያስገነዘቡት። በመንግስታቱ ድርጅት ስልጣን የሚሰጠው ሰላም አስከባሪ ኃይል መላክ ሌላው አማራጭ ሊሆን እንደሚችል አክለው ጠቁመዋል። በድጋሚ የመንግስታቱ ድርጅት ልዑካን ሊቀመንበር ኦትማን ያስረዳሉ።
Victims recounted being attacked in their homes, beaten, lashed, and threatened.
በመርመራችን የደረስንባቸው አድራጎቶችና ተፋላሚዎቹ ወገኖች የሲቪሎችን ደህንነት ለመጠበቅ አለመቻላቸው አስቸኳይ ጣልቃ ገብ እርምጃ መውሰድ ጊዜ የማይሰጥ ጉዳይ መሆኑን ያሰምርበታል። በመሆኑም የአገሪቱን ሲቪሎች ደህንነት የሚጠብቅ ገለልተኛ ኃይል እንዲሰማራ በሪፖርታችን አሳስበናል። በተጨማሪም ሁለቱም ወገኖች ባለም አቀፍ ሕግ ያለባቸውን ግዴታ እንዲያከብሩና በሲቪሎች ላይ የሚያደርሱትን ጥቃት በአስቸኳይ ካላንዳች ቅድመ ሁኔታ እንዲያቆሙ በድጋሚ እናሳስባለን። በመሆኑም የመንግስታቱ ድርጅት የጸጥታ ምክር ቤት እንደ አውሮፓውያን አቆጣጠር በ2004 የተደነገገውና እስካሁን የቀጠለው የዳርፉር ማዕቀፍ ሰፍቶ መላው ሱዳን እንዲሸፍን የሚያደርግ ውሳኔ እንዲተላለፍ ጥሪ እናቀርባለን። ያን የምንጠይቀው የጦር መሳሪያ፣ የጥይት፣ የገንዘብ የሚሆን ሌላ አቅርቦት እንዳይገባ ለማገድ ነው። በተጨማሪም ሁሉም መንግስታት ባለም አቀፍ ሕግ ባለባቸው ግዴታ ማዕቀቡን በማክበር መሳሪያ ከመስጠት እንዲታቀቡ እንጠይቃለን። ያ ከባድ የሰብአዊ መብትና የዓለም አቀፍ ሕግ ጥሰት ሊያስጠይቃቸው ይችላል።
ባለፈው ዓመት ሚያዝያ ወር ላይ የተቀሰቀሰው የሱዳን ጦርነት በአሁኑ ወቅት ከ18ቱ ግዛቶቿ በ14ቱ ተስፋፍቷል። የመንግስታቱ ድርጅት አቃጣሪ ተልእኮም ጨምሮም የፈጥኖ ደራሹ ኃይሎች RSF ታጣቂዎች ሴቶችን አግቶ በወሲብ ባርነት መያዝ፣ ልጆችን በተዋጊነት መመልመልን ጨምሮ ሌሎችም የጦር ወንጀሎች ለመፈጸማቸው አሳማኝ ማስረጃዎች ማግኘቱንም ጨምሮ አስታውቋል። የአጣሪው ተልእኮ አባል ጆ ኢንጎዚ ኦዚዮሎ በበኩላቸው በስም ያልጠቀሷቸው አጋር አካላት በመጀመሪያው የጦርነቱ ዓመት ከ400 በላይ የመደፈር ሪፖርቶች እንደደረሷቸው አመልክተው በተጨባጭ ያለው ያስገድዶ መድፈር ስፋት ግን ከዚህ በእጅጉ ሳይበልጥ እንደማይቀር ጠቁመዋል።
The gravity of our findings and fail of the warring parties to protect civilians underscores the need.
በዚህ ግጭት እጅግ የሚበዙት ሴቶች፣ ልጃገረዶችና ሕፃናት የሆኑ ሲቪሎች የጾታዊ ጥቃት ኢላማ ተደርገዋል። አሁንም ድርጊቱ እንደቀጠለ ነው። በሁለቱም ወገኖች ታጣቂዎች ይደፈራሉ። አንዷን ሴት በደቦ ይደፍሯታል። በተለይ የፈጥኖ ደራሽ ኃይሎች ታጣቂዎች ዳርፉር ውስጥ ባሉ ከተሞችና በካርቱም አካባቢ ጥቃት በሚካሄድበት ጊዜ በስፋት ጾታዊ ጥቃት ይፈጽማሉ።
በዚህ ጦርነት የተፈጸመው የጭካኔ አድራጎት አሉ ጆይ፣ በልጆች ላይ ዘላቂ ስነ ልቦናዊ ጠባሳ የሚተው ነው። የተባበሩት መንግስታት ድርጅቱ ተልእኮ የሱዳንን ባለስልጣናት ለማነጋገር በተደጋጋሚ ሞክሮ እንዳልተሳካለት አመልክቷል። ፈጥኖ ደራሽ ኃይሉ ደግሞ በምርመራው እተባበራለሁ ማለቱን ጠቅሷል። 17 ወራት ባስቆጠረው የሱዳን ጦርነት ሲቪሉ ህዝብ ለባሰ ረሃብ፣ ለመፈናቀልና ለበሽታ ይበልጡን እየተጋለጠ መሄዱን የረድኤት ድርጅቶች ይናገራሉ።
አሁን ደግሞ ከአፍሪካ ጉዳዮች ወጣ እንልና ወደ ዩናይትድ ስቴትስ ምርጫ ነው ፊታችንን የምናዞረው። ለፕሬዝዳንትነት የሚፎካከሩት ትራምፕና ካማላ ሃሪስ ለዩክሬን የተለያየ እጣፈንታን ሰንቀዋል። ዩክሬን የዩናይትድ ስቴትስ ፕሬዝዳንት ለመሆን በሚፎካከሩት ዶናልድ ትራምፕና ካማላ ሃሪስ ስር የተለያየ እጣ ፈንታ ነው የሚጠብቃት። ሆኖም የምርጫ ዘመቻቸውን ሊያጠናቅቁ የተቃረቡት ሁለቱም እጩዎች የዩክሬንና የሩሲያን ጦርነት እንዴት እንደሚፈቱት በግልጽ አላስቀመጡም። ተንታኞች በበኩላቸው በተፈጠረው የጊዜ ክፍተት በዩክሬን የሚካሄደው ጦርነት በፍጥነት መልኩን እየቀየረ መሆኑና ዩክሬንም የራሷን እጣ እንድትወስን ኃይል እየሰጣት ነው ይላሉ። የአሜሪካ ድምጿ አኒታ ፓውል ያስጠናቀረችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
የዩክሬን ጥንታዊ ዋና ከተማ ነዋሪዎች በሀያላኖች ፍላጎት ማዕበል ወዲያና ወዲህ እንደሚላጉ ጠንቅቀው ያውቃሉ። ተንታኞችም የቀድሞ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ የስልጣን ዘመን መመረጣቸው አሻሚ መሆኑን ይናገራሉ። ኦሌክሲ ሜልኒክ ራዙሞኮቭ የተሰኘ ተቋም ውስጥ የውጭ ግንኙነትና ዓለም አቀፍ ደህንነት ፕሮግራም ውስጥ ጥናት አጥኚ ናቸው።
የዶናልድ ትራምፕ ወደ ዋይት ሀውስ መመለስ ለዩክሬን ጥሩ ሁኔታ አይደለም የሚል ሰፊ አመለካከት አለ። ያን ያክል መጥፎ ላይሆን ይችላል የሚሉ ጥንቃቄ የተሞላባቸው አስተያየቶችም አሉ።
ከትራምፕ ጋር ለምክትል ፕሬዝዳንትነት የሚወዳደሩት ጄዲ ቫንስ በአንድ ወቅት ለዩክሬን እምብዛም ግድ እንደሌላቸው ቢናገሩም ትራምፕ ጦርነቱን በፍጥነት እንደሚያቆሙ ገልጸዋል። በዚህ ምክንያት ዩክሬናውያን ምን እንደሚያስቡ እርግጠኛ አይደሉም። ትራምፕንና ፕሬዝዳንት ጆ ባይደንን ጠንቅቆ ለሚያውቀው ህዝብ ካማላ ሃሪስ ፕሬዝዳንት ቢሆኑ ሊፈጠር ስለሚችለው ነገርም በእርግጠኝነት ለመናገር አስቸጋሪ ነው። ሃሪስ በምክትል ፕሬዝዳንትነታቸው ከዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ጋር በተደጋጋሚ የተገናኙና ባይደንን ወክለው በአትላንቲክ ውቅያኖስ ዙሪያ የተደረጉ የጸጥታ ጉዳይ ጉባኤዎች ላይ ቢሳተፉም በምርጫ ዘመቻቸው ወቅት ዩክሬን ላይ ብዙም ትኩረት አላደረጉም። በዩክሬን ጉዳይ ከትራምፕ በምን እንደሚለዩም በግልጽ አላስቀመጡም።
He encouraged Putin to invade our allies.
ትራምፕ ፑቲን አገራችንን እንዲወሩ አበረታተዋል። ሩሲያ የፈለገችውን ማድረግ ትችላለች ብለዋል። ሩሲያ ዩክሬን ላይ ጥቃት ከመፈጸመው 5 ቀናት በፊትም ከፕሬዝዳንት ዘለንስኪ ጋር ተገናኝቼ ሩሲያ ስላላት የወረራ ቅድ አስጠንቅቄያቸዋለሁ። የፑቲንን ወረራ ለመመከት ከ50 በላይ ከሆኑ ሀገራት ዓለም አቀፍ ምላሽ በማሰባሰብ ረድቻለሁ። ፕሬዝዳንት ኮንኩ ደግሞ ከዩክሬንና ከኔቶ አጋሮቻችን ጋር በጥንካሬ ቆማለሁ።
ተንታኞች ሃሪስ የባይደንን ለዩክሬን ድጋፍ ስጡ የሚለውን አቅጣጫ ሊያራምዱ እንደሚችሉ ሲገልጹ፣ የትራምፕ ሰፋ ያለ የውጭ ፖሊሲ ደግሞ እንደ ሁልጊዜው ግልጽ አለመሆናቸውን ይናገራሉ። በለንደን ዩኒቨርሲቲ የውጭ ጉዳይ ፖሊሲና ደህንነት ጉዳዮች መምህር የሆኑት አንድሪው ፓይን ትራምፕ ጦርነቱን በመጀመሪያው ቀን ለማቆም የገቡትን ቃል እንደ ምሳሌ ያስቀምጣሉ።
It's not entirely clear how he'll do that.
ያንን እንዴት እንደሚያደርጉ ግልጽ አይደለም። ዋናው ፍራቻው ምናልባት ዩክሬንን በመተው የሚሰጠውን በጀት በመቁረጥና ዘለንስኪ ለድርድር እንዲቀመጡ በማስገደድ ሊያደርጉት ይችላሉ የሚለው ነው። በዚህ ሁኔታ ውስጥ ፑቲን በሚያገኙት የመደራደር አቅም ደስተኛ ይሆናሉ።
ፔን አክለው የዩክሬን ኃይሎች ድንበር አቋርጠው ለማጥቃትና የተወሰነ የሩሲያ ግዛት ለመውሰድ ባደረጉት እርምጃ የጦርነቱ ሁኔታ ተቀይሯል ይላሉ። ሆኖም ዩክሬን የወሰደችውን መሬት ይዛ ለመቆየት ፍላጎቱም ሆነ አቅሙ ላይኖራት እንደሚችል ግምታቸውን ያስቀመጡት ተንታኞች የዩናይትድ ስቴትስን ምርጫ የሚያሸንፈው ለኪቭ የመደራደር አቅም ወሳኝ ነው ይላሉ። ፔን ባይደን በቀራቸው ጊዜ ወሳኝ ሚና ሊኖራቸው እንደሚችል ይናገራሉ።
I wouldn't be expecting any shift in the US position vis-a-vis
ከህዳር ወር በፊት በዩናይትድ ስቴትስ አቋምም ሆነ በዩክሬን ወታደራዊ እንቅስቃሴዎች ዙሪያ ለውጥ ይኖራል ብዬ አልጠብቅም። ነገር ግን ውጤቱ ምንም ይሁን ምን ኪቭ የፈለገችውን ማድረግ የምትችልበት የተወሰነ ንጻነት ይሰጣት እንደሆነ በህዳርና በጥር መካከል የሚኖረውን ሁኔታ በቅርበት እከታተላለሁ።
ሁለቱ እጮች ፉክክራቸውን በቀጠሉበት ወቅት የአሜሪካንን ምርጫ የትኛውም ወገን ቢያሸንፍ ዩክሬን ላይ በመጨረሻ ሊፈጠር የሚችለውን ውጤት የሚወስነው ግን የአሜሪካ ፕሬዝዳንት ላይሆን ይችላል። በአኒታ ፓውል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጳጉሜ 1 2016 ዓመተ ምህረት መሰናዷችንን ነው። የመጨረሻው አርብ ያመቱ የመጨረሻው አርብ መሰናዶ ላይ ነው የምንገኘው። ወደ ሁለተኛው የዝግጅታችን መርሃ ግብር ነው የምንሻገረው። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባችን ወደ ቺካጎ ነው የሚወስደን ከሀብታሙ ስዩም ጋር። ሀብታሙ ስዩም ከሰሞኑ ወደ ቺካጎ ባደረገው ጉዞ የኢትዮጵያን ቋንቋ፣ ባህልና ትውፊት ለተተኪው ትውልድ ለማሸጋገር ጥረት እያደረገ የሚገኝ አንድ የትውልድ ኢትዮጵያውያን ደብር ቃኝቷል። ወደዛው ነው እንሻገረው።
የዘመናዊነት ማሳያ ተብለው ከሚጠሩ የዩናይትድ ስቴትስ ከተሞች መካከል አንዷ በሆነችው ቺካጎ ከተማ እንገኛለን። በከተማው አንደኛው ጥግ ላይ በምትገኘው የኢትዮጵያውያን ደብር ውስጥ ግን ጥንታዊ መሠረት ያለው ከትውልድ ትውልድ የተሻገረው ሃይማኖታዊና ትውፊታዊ ሥነ ሥርዓት ይከናወን ይዟል። ወደ ምድር ከመጡባት አፍታ ጀምረው የደጀ ሰላሟ ቤተኛ የሆኑት ሕፃናትና ታዳጊዎች የሥነ ሥርዓቱ ዋነኛ ተሳታፊዎች ናቸው።
እቺ ቤተክርስቲያን ከዚህ ክርስትና አይነት የተነሳውበት ከዚህ ነው። ቤተክርስቲያን በጣም አሳድጋኛለች፣ ጥሩ መንገድ አሳድጋኛለች። ጓደኞቼም ደግሞ ከዚህ ነው የምገናኝ። ሁልጊዜ እሁድ እሁድ ከዚህ ነው የምገናኝ። እኛም አብረን መዝሙር እንዘምራለን፣ ማን ሁሉ ነገር እናረጋለን።
አፎን አማርኛ ልጆኛ ምንም አላውቅም። አፎንም ያስቸግርኛል ትንሽ፣ ግን ከዚህ ሲመጣም ያወራው እንትን ይለምዳለው። እናም ንባብም ምንም አላውቅም። ድቅና የለመድኩ ስቆይ ነው ንባብ ያወቀው ከአማርኛ ምናገዝ
ቃል ኪዳን መሐባውን ለመሰሉ ታዳጊዎች ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል ከሃይማኖታዊ ማዕከልነት ተሻግሮ ስለ ማንነታቸው የበዛውን እውቀት የሸመቱባት ስፍራ ናት።
አሁን ከኢትዮጵያ ስለማልኖር የኢትዮጵያን ታሪኳን ሂስቶሪ ምናምን ትራዲሽን አሁን ስለተማርኩም ኢትዮጵያ ብሄድ ምንም አይለኝም። ትምህርት አለ፣ ቅዳሜ ቅዳሜ ትምህርት አለን። በትምህርት ሲዘጋ ደግሞ ሌላ ትምህርት አለን ጠዋት ጠዋት፣ በሱ መልክ ያስተምሩናል።
ቤተ ክርስቲያኗ በዘረጋቻቸው ሕፃናትና ታዳጊ ተኮር መርሃ ግብሮች አልፈው የላቀ ቁም ነገር እየፈጸሙ ካሉ ታዳጊዎች መካከል አንዷ ፌቨን ግርማ መከተ ናት። ከታላላቆቹ የቀሰመቻቸውን እውቀቶች ለታናናሾቿ ማካፈል ከጀመረች ስንባብታለች።
እዚህ ቤተ ክርስቲያን እስከ ልጅነቴ በቃ ያገለገልኩት ነበር። እናቴ አባቴ ሲያመጡኝ ጠዋት ለምንድን ነው የምታመጣው ስልስ ነበረ እና በልጅነቴ ማለት ነው። እና አሁን ሳድግ በጣም ምክንያቱ ሳይ ነበር። በቃ አስተማሪዎቹ መዝሙር፣ ተሰጦ መልስ፣ ጸሎት ሲያስተምሩ አሁን በጣም ነው የሚጠቅመኝ። ትምህርት ቤት እዚህ ሀገር ውጪ ስሄድ የሚያስጨንቀኝ በሚያስፈራ ሁኔታ ሲኖር በቃ ጸልዬ ሰላምታ ይመጣልኛል እና አሁን ተመልሼ ለቤተ ክርስቲያኑ አስተምራለሁ። ወደ 20 ልጆች አሉ። መዝሙር አስጠናለሁ እና በገና አሁን ተጀምረዋል። ውዳሴ ማርያም ማጥናት እና ተሰጦ መልስ በተጨመረ እንሄዳለን እና በጣም ነው የማመሰግነው።
እነዚህ ታዳጊዎች የሚያዘወትሯት እድሜዋ ከ15 ዓመታት የተሻገረው ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል በቺካጎ ከሚገኙ 3 የኢትዮጵያን አብያተ ክርስቲያናት መካከል አንዷ ናት። ዋና አስተዳዳሪው ሊቀ ሊቃውንት አባ ወልደ ትንሣኤ አባተ ቤተ ክርስቲያኗ በከተማዋ ለሚኖሩ ትውልደ ኢትዮጵያውያን የመንፈሳዊና ማኅበራዊ አገልግሎት ደሴቱና መቆየቷን ይናገራሉ።
በዚህ በቤተ ክርስቲያን ስትመጣ ቤተ ክርስቲያን የቤተ ክርስቲያን ትምህርት ብቻ ሳይሆን ሀገራቸውንም ያውቃሉ። እንደ አጠቃላይ የኢትዮጵያ ሕዝብ አሁን በተለይ ኦርቶዶክሱም የሚገናኘው ቤተ ክርስቲያን ነው። መገናኛ ነሽ፣ ድልድይ ነሽ ቤተ ክርስቲያን እና ሲ ቤተ ክርስቲያን ለታዳጊዎቹ እንዲያድጉባት ሃይማኖታቸውን እንዲያውቁ እግዚአብሔርን እንዲያውቁ እንደገና ደግሞ አገራቸውንም የሚያውቁባት ማብራት ነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና ዓላማዋ የእግዚአብሔርን ወንጌል ማስፋፋት የሀገርን ታሪክ የቤተክርስቲያንን ታሪክ ዶግማ፣ ቀኖና፣ ታሪክን፣ ትውፊትና ባህልን ማስተዋወቅ ነው ትልቁ ነገር።
ቤተክርስቲያኗ በተለይ ታዳጊ ትውልደ ኢትዮጵያን መሰናክሎችን አልፈው ስለ ማንነታቸው ጠንቅቀው አውቀው ለማዕረግ ይበቁ ዘንድ በቻለችው ሁሉ ስታግዝ መቆይቷን ይናገራሉ። ሕፃናትና ታዳጊዎች በመልካም ስነ ልቦና ይታነጹ ዘንድ ስላላት አበርክቶትም ያነሳሳሉ።
ልጆች አሁን በጣም በስፋት እዚህ ክረምት ላይ በጣም ብዙ ሕፃናት ነበሩ፣ ልጆች ነበሩ። እነዚያ ልጆቹ ትምህርት ሲዘጋ ቀጥታ ወደ ቤተ ክርስቲያን ነው የመጡት። ወደ 3 አድባራት አለው የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያን። ከሁሉም አብያተ ክርስቲያና ነው ልጆች ሲመጡ የነበረው። ያ ማለት ሁሉንም ልጆች ሰዎችን ያስተሳስራል ማለት ነው። ቤተ ክርስቲያን አገር ህዝ ነው፣ ብሔር ህዝ ነው፣ ወይም ከለር መልክን አትለይም። ሁሉንም እግዚአብሔር አርአያና አምሳል የተፈጠረውን በኢየሱስ ክርስቶስ ያመነውን አምኖ የተጠመቀውን ሁሉ አሰባስባ ይዛ ነው የምትሄደው እና እዛ አካባቢ ያሉትንም ሰዎች አሰባስባ ነው ይዛ የምትሄደው። እንዳጠቃላይ ያሉት ማንንም አትለይም፣ በብሔር በጎሳ በዘር አትለይም። ቤተክርስቲያን ወደ ቤቷ የመጡትን ልጆቿን ሁሉ ሙሉ አገልግሎት እየሰጠች የወለዱትን እያጠመቀች የሞቱትን እየፈታች ህፃናትን እያስተማረች ትልልቆቹ ለንስሐ እያበቃች ወደ ስጋው ደግሞ እያቀረበች ወደ እግዚአብሔር ዘንድ እያቀረበች ነው የምትገኘው።
እኛ የተገኘነው ሁለት ሳምንታት የሚረዝመው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ፍልሰታ ጾም በተጠናቀቀበት አፍታ ነበረ። በቤተ ክርስቲያኑ ሰፊ እልፍኝ ውስጥ ትውልደ ኢትዮጵያውያን የደስታና የአብሮነት ጊዜ እያሳለፉ ነው። የጾም መፍቻ ቀንነቱ ከአዲሱ ዓመት መዳረሻ ጋር ተዳምሮ ልዩ የበዓል ድባብ በስፍራው ሰፍኗል። ቤተ ክርስቲያኗ ግን ከደስታ ቀን ባለፈ ትውልደ ኢትዮጵያውያን ማኅበራዊና ስነ ልቦናዊ ፈተናዎች ሲከሰትባቸው የሚስተናግዱባት የሐዘንና የጭንቀት ጊዜ መጠጊያ መሆኗን ያስታውሱን የቤተ ክርስቲያኗ የሰበካ ጉባኤ ጸሐፊ ዲያቆን ቅዱስ በእውቀቱ ናቸው።
ይቺ የኛዋ እመቤታችን ቤተ ክርስቲያን ማዕከላዊ በከተማው መሀል ስለሆነች ያለችው በተለይም ደግሞ ሀበሾቹ በሚኖርበት አካባቢ እንደመሆኗ መጠን ብዙ አገልግሎቶችን ትሰጣለች። አንደኛው ይሄ የማህበራዊ መስተጋብር ነው። በሀዘንና በደስታ ጊዜ ብዙዎች የሚመጡት ወደዚህ ነው። ሰዎች በህልፈተ ህይወታቸው ጊዜ ወይም ደግሞ ሀዘን መቀመጥ ሲፈልጉ መርዶ ሲሰሙ ቅድም እንደውም አይተዋል፣ አዳራሹ በጣም ሰፊ እና ምቹ ለአገልግሎት የሚመች ስለሆነ ሀዘን ይቀመጣሉ። ሁለት ቀን ሶስት ቀን ከዛም በላይ የሚቀመጡ ሰዎች አሉ እና በዚህ ረገድ እየሰጠች ያለችው አገልግሎት በእውነቱ በጣም ትልቅ ነው። ብዙ ሰዎች ተጽናንተውባታል። ብዙ ሰዎች ሰላማቸውን አግኝተዋል። በማንኛውም ጊዜ ከሰኞ እስከ ዓርብም ራሱ አንድ ካህን አሉ። አገልግሎታቸው የቤተ ክርስቲያን ብቻ የሆነ እና ሰዎች በጭንቀታቸው በሀዘን የተለያዩ ነገር ጭንቀት ሲገጥማቸው ይደውሉና መጥተው የሚጽናኑበት ሁኔታ ነው ያለው።
ቤተ ክርስቲያኗ በዓመታት ጉዞዋ ውስጥ በርካታ ውጣ ውረዶች እንደገጠሟት የሚያስታውሱት ዲያቆን ቅዱስ ተግዳሮቶቹን አልፋ ነገም አገልግሎቶችን መስጠት ትቀጥል ዘንድ በከተማዋና በአካባቢዋ የሚኖሩ ትውልድ ኢትዮጵያውያን ሚና ሊልቅ እንደሚገባ ይናገራሉ።
ቀደም ባሉት ከኛ በፊት የነበሩ ኢትዮጵያውያን እጅግ በጣም ፈተና ያሳለፉበት ሁኔታ ነው የነበረው። አሁን ግን አብያተ ክርስቲያናት በዚህ መልኩ በመደራጀታቸው በመጠናከራቸው ልጆች ላይ ከፍተኛ ስራ እየተሰራ ነው ያለው እና በህፃናት ክፍል እየተሰራ ያለው በተለይ እጅግ በጣም ደስ የሚያሰኝ እና ልጆቻችን ህይወት ላይ ለውጥ እያየንበት ያለው ሁኔታ ነው ያለው። በዚህ በድራግ እና በመሳሰሉ የምንሰማው ክፉና አስቸጋሪ ሁኔታ አለና ከዛ ልጆቻችን እንዲጠበቁ እየተደረገ ያለው በጣም ከፍተኛ ነው። እንደውም ከዛም ባለፈ ራሳቸው ልጆቹ ራሳቸው አውቀው ያለውን ነገር የቤተክርስቲያኗን ትምህርት እና ባህሏን ወጓን ጠንቅቀው ታናናሾቻቸውንም እያስተማሩ ያሉ ቅድም ኢንተርቪው ያደረካቸው ልጆች አሁን እነሱ ታናናሾቹን ህፃናቱን እያስተማሩ ያሉበት ሁኔታ ነው እና ልጆቹ ላይ እየተሰራ ያለው መልካም ነው። በቀጣዩ አሁን እንደ ፕሮጀክት የተያዘው ልጆቹን በደንብ ኦርጋናይዝድ ሆነው በተጠና ሁኔታና በተሰፈረ በሚለካ ሁኔታ ልጆች ላይ ለውጥ የሚያመጡ መምህራንን መፍጠርና በዛ ላይ ስራ እየሰራን ያለንበት ሁኔታ ነው ያለን።
የቺካጎ ደብረ ኤዶም ደብረ ገነት ቅድስተ ቅዱሳን ማርያም ካቴድራል አትላንቲክን ተሻግረው ከሚገኙ የኢትዮጵያውያን ደብሮች መካከል አንዷ ናት። ከመላ ዓለም የመጡ ህዝቦች እንደ ባህልና ማንነታቸው ተቻችለው በሚኖሩባት ከተማ ቤተ ክርስቲያኗ ለትውልድ የኢትዮጵያውያን አዋቂዎች የመንፈሳዊና ማኅበራዊ ሕይወት መዳረሻ፣ ለሕፃናትና ታዳጊዎች የባህልና ትውፊት መማሪያ መሆኗ ቀጥሎ ማየት ህልማቸው መሆኑን ሐሳባቸውን ከቸሩን ሁሉ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ቺካጎ።
የኒውዮርክ ከተማ የፍልሰተኞች ከለላ ሰጭነት ፖሊሲ እንዲሻሻል ከንቲባው ጥሪ አቀረቡ። ኒውዮርክ ከተማ ውስጥ ከተጠለሉ ፍልሰተኞች ጋር ተያይዞ የሚፈጸሙ ወንጀሎች የከተማዋን ነዋሪዎች ስጋት ላይ ጥለዋቸዋል። አንዳንድ ነዋሪዎች ችግሩን ያመጣው አስተዳደሩ ባለፉት ሁለት ዓመታት ፍልሰተኞችን ህጋዊ ሰነድ የሌላቸው ፍልሰተኞች በከተማዋ እንዲጠለሉ በመፍቀዱ ነው ሲሉ ይወነጅላሉ። ኤረን ራነን እና ኢጎር ሺሃናካ
ሃናንካ የህግ አስከባሪ ባለስልጣናትና የፖለቲካ ሰዎችን እንዲሁም ደግሞ ተሟጋቾችና ፍልሰተኞችን አነጋግረው ያጠናቀሩትን ዘገባ ቆንጅት ታዬ እንደሚከተለው ታቀርብልናለች።
ባለፈው ጥር ወር ውስጥ በኒውዮርክ ታይምስ ስኩዌር በሚባለው አካባቢ ሁለት ፖሊሶች በፍልሰተኞች ጥቃት እንደደረሰባቸው መሰማቱን ተከትሎ የከተማዋ የፍልሰተኞች መጠጋያነት ነገር መፍትሄ የሚሻ ጉዳይ መሆኑ ጎልቶ ወጥቷል። ጉዳዩ አልተቋጨም፣ በሂደት ላይ ነው። ቢሆንም ኒውዮርክ ከተማ የፍልሰተኞች አስጠላይነት ፖሊሲዋ መቀየር ይኖርበት ይሆን የሚለው ጥያቄ አሁንም እንዳለ ነው። የከተማዋ የህግ አስከባሪዎች ከፌዴራሉ መንግስት የኢሚግሬሽን መስሪያ ቤት ጋር በትብብር ለመስራት አይችሉም። በከተማዋ ፍልሰተኞች ወንጀል ሲፈጽሙ ተገኝተው ታስረው ከተለቀቁ በኋላ እንኳን ለኢሚግሬሽን ባለስልጣናት ብዙውን ጊዜ መረጃው አይጋራም። በዚህም ምክንያት ወንጀል የፈጸሙትን ሰዎች ከሀገር ለማባረር እንዳይቻል እንቅፋት ፈጥሯል። ይህንን ጉዳይ ታዲያ የኒውዮርክ ነዋሪዎች በተለያየ መንገድ ይመለከቱታል። ለምሳሌ ማሪ ሹልስ እንዲህ ይላሉ።
I think that the courts should communicate with ICE and get rid of people who are committing
ፍርድ ቤቶች ከአይስ ማለትም ከኢሚግሬሽንና ቀረጥ ህግ አስከባሪ ተቋም ጋር እየተነጋገሩ ወንጀል የፈጸሙ ሰዎችን ማስወጣት ያለባቸው ይመስለኛል።
ሌላው የኒውዮርክ ነዋሪ ካርል ኮዘል ደግሞ የሚከተለውን አስተያየት ነው የሰጡት።
A lot of the hotels have migrants, but I've never had any issues with them whatsoever. Give me your tired, your poor, your huddled masses yearning to be free. I mean,
ብዙ ሆቴሎች የውጭ ሀገር ፍልሰተኞች የሆኑ ሰራተኞች አሏቸው። ምንም አይነት ችግር ሲፈጥሩ ፈጽሞ አይቻላውቅም። ማለቴ የነጻነት ሐውልት ስታቹ ኦፍ ሊበርቲ እኮ እዚህ እኛ ጋር ነው ያለችው። ነጻነትን ተጠምተው አንድ ላይ ተጨናንቀው የሚጎርፉ ድሆችና ደካሞችን ወደ እኔ ላኳቸው ብላለች እኮ። ያ ነው የኒውዮርክ መንፈስ።
ለፍልሰተኞች የሚከራከሩ ወገኖች በበኩላቸው ችግሩ ከልክ በላይ ተለጥጦ እየተነገረ ነው ባይ ናቸው። ኤሊዛ ታይማን ቲም ቲኤልሲ ኤንዋይሲ የሚባል ፍልሰተኞችን የሚረዳ ስብስብ ስራ አስኪያጅ ናቸው።
I absolutely think that the sanctuary status should remain. I mean, you know, this sort of emphasizing
ለፍልሰተኞች መጠለያ መሰጠቱ መቀጠል አለበት ባይነኝ። ማለቴ በተወሰኑ ፍልሰተኞች የተፈጸሙ ወንጀሎች በአጽንኦት የማሳየቱ ጉዳይ ያው የተለመደ ነገር መሆኑን የምታውቁት ነው። አሉታዊ ነገሮችን ነጥለው እየመዘዙ የተወሰነ ማህበረሰብን ለመወንጀል የሚደረግ መሆኑ ይታወቃል።
የኒውዮርክ ከተማ ከንቲባ ኤሪክ አዳምስ የከተማዋን ፖሊሲ መቀየርን በሚመለከት ያላቸውን አስተያየት በቅርቡ ቪኦኤ ጠይቋቸው ነበር።
People who commit violent acts on New Yorkers and other migrants and asylums and undocumented individuals should not remain
በኒውዮርክ ነዋሪዎች ላይም ሆነ በሌሎች ፍልሰተኞችና ጥገኝነት ጠያቂዎች እንዲሁም ህጋዊ ፍቃድ በሌላቸው ሰዎች ላይ ወንጀል የሚፈጽሙ ሰዎች በወንጀሉ የሚፈረድባቸውን ቅጣት ከፈጸሙ በኋላ እዚህ ሀገር መቆየት የለባቸውም።
የፌደራል መንግስቱንም አመለካከት በሚመለከት የኢሚግሬሽንና የቀረጥ አስተዳደር ተጠሪው ኬን ገናሎ ሲናገሩ
We don't want to eradicate the sanctuary policies. We just want minor changes where we can collaborate with NYPD and arrest these individuals and take them off the street.
የኛ ፍላጎት ፍልሰተኞችን የማስጠለል ፖሊሲ እንዲወገድ አይደለም። ከኒውዮርክ ፖሊስ ጋር በመተባበር እንደዚያ ያሉትን ሰዎች ከከተማዋ ጎዳናዎች ላይ የለቀምን ለማሰር ጥቂት ማሻሻያ እንዲደረግበት ነው የምንፈልገው።
አስከትለውም ኒውዮርክ ውስጥ በፍልሰተኞች ስለሚፈጸሙ ወንጀሎች የተጠናቀረ አሃዛዊ መረጃ እንደሌለ ጨምረው ገልጸዋል።
The problem with trying to get figures and stats on migrant crime or the non-citizens is that New York City is a sanctuary city. They have sanctuary.
በፍልሰተኞችም ሆነ የአሜሪካ ዜግነት በሌላቸው ሰዎች የሚፈጸሙ ወንጀሎችን በተመለከተ አሃዛዊ መረጃ ለመሰብሰብ ሲሞከር ኒውዮርክ ለፍልሰተኞች ከለላ የምትሰጥ ከተማ በመሆኗ አዳጋች ነው። ፖሊሲያቸው እንዳይተባበሩን እንቅፋት ይፈጥራል። የኒውዮርክ ፖሊስ አንድን ግለሰብ በቁጥጥር ስር ሲያውል ዜግነቱን መጠየቅ አይቻልም። ፍልሰተኞችን በሚያስጠልሉ ከተሞች ውስጥ ምን ያህል ወንጀል እንደሚፈጽሙ ለማወቅ አይቻልም።
የከተማዋ ነዋሪዎችም ፍልሰተኞች ወንጀል የመፈጸማቸው ጉዳይ የተጋነነ ነው ወይስ እውነት ነው በሚለው ላይ ሐሳባቸውን ሰጥተዋል። ሮንደል አይላንድ የሚባለው አካባቢ ላይ ፍልሰተኞች በድንኳን ሆነው በብዛት ሰፍረዋል። ታዲያ አንዳንድ ነዋሪዎች መሸት ሲል ሁኔታው እንደሚቀየር ነው የሚናገሩት። ህጋዊ ፈቃድ የሌለው ጂያሎ ኒውዮርክ የተጠለለ ፍልሰተኛ ነው።
When you outside you don't feel secret because there's a lot of people
ብዙውን ጊዜ ውጪ ስትዘዋወር ደህንነት አይሰማህም፣ ምክንያቱም መሳሪያ የያዙ አንዳንዶቹም ጩቤ የያዙ ብዙ ሰዎች ይኖራሉ።
ይሄኛው ፍልሰተኛ በበኩሉ አደገኛ ሁኔታ እንዳለ ነው የተናገረው።
Aquí peligroso todo.
Here everything is dangerous. People are fighting and killing. There's everything here.
እዚህ ሁኔታው በጣም አደገኛ ነው። ብዙ ድብድብ አለ፣ ግድያም አለ።
የከተማይቱ ነዋሪዎች ሐሳባቸው የተከፋፈለ መሆኑ ይታያል። ኒውዮርክ ፍልሰተኞችን ማስጠጋቷን ልትቀጥል እሱን እያደረገች የሁሉንም ነዋሪዎቿን ደህንነት ማስጠበቅ ትችላለችን የሚለው ጥያቄ አሁንም ይቀጥላል። የዚህ መልስ ታዲያ የከተማዋን መጻኢ ሁኔታና ፖሊሲዎቿን አቅጣጫ የሚያስይዝ ሊሆን ይችላል።
በዩናይትድ ስቴትስ የሚገኙ ሁለቱ ዋና ፓርቲዎች የምርጫ ተአማንነትን በተመለከተ የሚያሳስቧቸው ጉዳዮች እንዳሉ በመግለጽ ላይ ይገኛሉ። ስቲቭ ሄርማን ከካፒቶል ያደረሰን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል።
ሪፐብሊካኖቹ ሰዎች ወደ ድምጽ መስጫ ጣቢያዎች እንዳይመጡ እንቅፋት ይሆናሉ፣ የምርጫ ውጤቶች ተጣርተው እንዳይረጋገጡም ያሰራሉ ሲሉ ዲሞክራቶች ይከሳሉ። ሪፐብሊካኖቹ በበኩላቸው የዲሞክራቲክ ፓርቲ ወኪሎች በምርጫው ቀን መሳተፍ የማይችሉ ሰዎች ቀድመው የላኩትን ድምጽ ለመቀየር ይሞክራሉ፣ የድምጽ መስጫ ማሽኖችን ይነካካሉ፣ ድምጽ መስጠት የማይችሉ ሰዎችንም እንዲመዘገቡ ያደርጋሉ ሲሉ ክስ ያሰማሉ። የሪፐብሊካኑ እጩ የቀድሞው ፕሬዝደንት ዶናልድ ትራምፕ በተሸነፉበትና ባለፈው 2020 የተከናወነውን ፕሬዝደንታዊ ምርጫ ውጤት ለመቀልበስ ሞክረዋል በሚል ክስ ቀርቦባቸዋል።
የተጭበረበረ ምርጫ ነው፣ የተሰረቀ ምርጫ ነው።
የዲሞክራቲክ ፓርቲ እጩ የሆኑት የወቅቱ የአገሪቱ ምክትል ፕሬዝደንት ካማላ ሃሪስ በምርጫው ላይ መተማመን እንዳይኖር በማድረግ ላይ ናቸው ሲሉ ትራምፕን ይወነጅላሉ። በበኩላቸው መሰረታዊ የሆኑ የአሜሪካ መርሆችን እንደሚጠብቁም ይናገራሉ።
ከህግ የበላይነት እስከ ነጻና ፍትሃዊ ምርጫ፣ ከዛም ሰላማዊ የስልጣን ሽግግር።
ያለፈውን ፕሬዝደንታዊ ምርጫ ተከትሎ በጥር 6 ቀን 2021 ዓ.ም ተመረጠ የትራምፕ ደጋፊዎች በካፒቶል ላይ ጥቃት ማድረሳቸውን ከግምት በማስገባት የፌደራል ህግ አስከባሪዎች ልምምድ እያደረጉ መሆኑ ታውቋል። ለምምዱና ዝግጅቱ የምርጫውን ተአማኒነት አጠናክሮ ይሆን? የ100 ዓመት ዕድሜ ያስቆጠረውን የሴት ድምጽ ሰጪዎች ሊግ የመሰሉ ተቋማት ጥያቄው አዎንታዊ መልስ እንዳለው ተስፋ ያደርጋሉ። ሴሊና ስቱዋርት የሊጉ ዋና ስራ አስፈጻሚ ናቸው።
የሚሆነውን ማየት ያለብን ይመስለኛል። የምርጫው ውጤት ምን እንደሚሆን፣ ሰዎች ስለ ውጤቱ ምን እንደሚስማቸው፣ የተቃውሞ ሰልፍ ይኖር እንደው፣ ተቃውሞ መስመሩን አልፎ ወደ ሁከት ይቀየር እንደው ቆይተን የምናየው ነው። ተስፋዬ ወደ ሁከት እንዳይቀየር ነው።
እስካሁን እንደታየው የምርጫ ሂደቱና ስርዓቱ በተገቢው እየሄደ መሆኑን የሚናገሩት የፌደራሉ የምርጫ አገዛ ኮሚሽን ሊቀመንበር ቤን ሆቭላንድ ናቸው።
በርካታ ቅድመ ምርጫዎች አድርገናል። በዚህ አመት ያደረግነው ፕሬዝዳንታዊና የግዛት ቅድመ ምርጫዎችን ጨምሮ የምርጫ አስፈጻሚዎች በርካታ ልምምድ አድርገዋል። ወደ ዋናው ምርጫ ለመግባት በጥሩ ሁኔታ ላይ ያለን ይመስለኛል።
በኢሊኖይ ግዛት በሚገኘው ቻምፒየን አውራጃ በ2020 በተደረገው ምርጫ በአካባቢው ያሉ የሪፐብሊካን ፓርቲ ወኪሎች የአውራጃው ምርጫ አስፈጻሚ የሆኑት አረን አማውንስ በፖስታ የተላኩ ድምጾችን እንዳይቆጥሩ ዳኛው እንዲከለከሉ ጥያቄ አቅርበው ነበር። ዳኛው ጥያቄውን ውድቅ በማድረግ ቆጠራውን እንደቀጠለ አረን አማውንስ ይናገራሉ።
የተከበራችሁ አድማጭ ተመልካቾቻችን፣ ለአርብ ምሽት ጳጉሜ 1/2016 ዓ.ም የያዝናቸውን መሰናዶዎች እዚህ ላይ ፈጽመናል። ሳስተናግዳችሁ የቆየሁት ኤደን ገረመው እንዲሁም ደግሞ አቀናባሪያችን ንጉሱ ታምሬ ነበርን። ከዋና አዘጋጁ አላ ከበደና ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን እዚህ ላይ ተሰናበታለሁ። ሰላም ጤና ይስጥልን። ደህና ደሩ። Thank you.